የዲደብሊው ዜና።
በመጀመሪያ ዋና ዋና ዜና። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ በሚጀምረው የጥሞና ወቅት ፕሮጀክት ማስጀመርና ማስመረቅ ከለከለ። ክልከላው የምርጫውን ተአማኒነት ለማረጋገጥ ያግዛል በተባለው የጥሞና ጊዜ ከመይደረጉ እንቅስቃሴዎች ውስጥ የተካተተ ነው። ከኢትዮጵያ መንግስት የሚዋጋው የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪዎች ዝግ መደረጋቸውን አስታወቀ። የኢትዮጵያ መንግስት አገሪቱ 1 ቢሊዮን ዶላር የተበደረችበት ቦንድ ባለቤት ከሆኑ የተወሰኑ ባለሀብቶች ጋር ያደረገው ውይይት ውጤታማ ሳይሆን መቅረቱን የገንዘብ ሚኒስቴር አስታወቀ። ኬንያ ለኢቦላ ለተጋለጡ አሜሪካውያን በግዛቷ የለይቶ ማቆያ ለመክፈት መስማማቷን 2 የዩናይትድ ስቴትስ ባለስልጣናት አስታወቁ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ወረርሽኙ ወደ ብረታባት ዴሞክራቲክ ሪፐብሊክ ኮንጎ ዛሬ ሐሙስ አቅንተዋል። ዜናው በዝርዝር። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ በሚጀመረው የጥሞና ወቅት ፕሮጀክት ማስጀመርና ማስመረቅ ከለከለ። ክልከላው የምርጫውን ተአማኒነት ለማረጋገጥ ያግዛል በተባለው የጥሞና ጊዜ ከመይደረጉ እንቅስቃሴዎች ውስጥ የተካተተ ነው። ገዢው ብልጽግና ፓርቲ ለምርጫ ባደረጋቸው የመገናኛ ብዙሃን ክርክሮችና የአደባባይ ቅስቀሳዎች ሲሳተፉ ያልታዩ ጠቅላይ ሚኒስትር አብይ አህመድ ባለፉት ቀናት በኦሮሚያ ክልል እየተዘዋወሩ የባህል ማዕከልና የልማት ስራዎች ሲያስመርቁ ነበር። የ49 ዓመቱ ጠቅላይ ሚኒስትር በኦሮሚያ ክልል በጎማ 2 የምርጫ ክልል ከነጻነትና እኩልነት ፓርቲና የኢትዮጵያ ዜጎች ለማህበራዊ ፍትህ እጩዎች ጋር ይወዳደራሉ። ይሁንና አብይ የሚሆኑ ፓርቲያቸው ብልጽግና ይሄ ነው የሚባል ፉክክር ይገጥማቸዋል ተብሎ አይጠበቅም። ከ50 ሚሊዮን በላይ ድምጽ ሰጪዎች በተመዘገቡበት ምርጫ የሚሳተፉ ተቃዋሚዎች የተከፋፈሉና የተዳከሙ ናቸው። ተቃዋሚዎች መሪዎቻቸውን በማሰርና ፖለቲካዊ እንቅስቃሴያቸውን በህጋዊ ክልከላ በማዳከም መንግስትን ይከሳሉ። የድምጽ መስጫው ቀን ሲቃረብ ገቢራዊ በሚሆነው የጥሞና ጊዜ ፖለቲካ ተኮር የህዝብ ስብሰባዎችና ሰልፎች እንደዚሁም የቤለቤትና የአደባባይ ቅስቀሳዎች ተከልክለዋል። ከኢትዮጵያ መንግስት ጋር የሚዋጋው የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪዎች ዝግ መደረጋቸውን አስታወቀ። ታጣቂ ቡድኑ የክልሉ ህዝብ መደበኛ እንቅስቃሴ በመገደብ ጭምር ተገቢውን ጥንቃቄ እንዲያደርግ ማሳሰቢያ ሰጥቷል። የተለያየ አደረጃጀት ያላቸው የፋኖ ታጣቂዎች ከሚያዝያ 2015 ጀምሮ በአማራ ክልል ከመንግስት ጸጥታ አስከባሪዎች ጋር ውጊያ በማድረግ ላይ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ በክልሉ የበርካቶች ህይወት የሚቀጥፍ የተፋፋመ ጦርነት እየተካሄደ እንደሚገኝ ትላንት ግንቦት 19 በአሰራጨው መግለጫ አስታውቋል። መንግስት በአንዳንድ ከተሞች ይዞታውን ለማስፋፋት አዳዲስ የውጊያ ግንባሮችን እየከፈተ ይገኛል በማለት ከሷል። የአማራ ክልልም ይሁን የፌደራል መንግስት እስካሁን በጉዳዩ ላይ ያሉት ነገር የለም። በክልሉ የሚካሄደው ግጭት በ7ኛው አጠቃላይ ምርጫ ላይ ማጥልቷል። የአማራ ብሔራዊ ንቅናቄ እጩ ተወዳዳሪ ዩሱፍ ኢብራሂም በብዙ ቦታዎች በነጻነት የምርጫ ቅስቀሳዎችን ማካሄድ አንችልም ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። አቶ ዩሱፍ የፓርቲያቸው እጩዎችና ደጋፊዎች በፋኖ ታጣቂዎች ማስፈራራት፣ ማዋከብና የግድያ ዛቻ እንደደረሰባቸው ገልጸው ነበር። ለ7ኛው አጠቃላይ ምርጫ በአማራ ክልል በሚገኙ 8 የምርጫ ክልሎች በመጪው ሰኞ ድምፅ እንደማይሰጥ የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ማክሰኞ አስታውቆ ነበር። የኢትዮጵያ መንግስት አገሪቱ 1 ቢሊዮን ዶላር የተበደረችበት ቦንድ ባለቤት ከሆኑ የተወሰኑ ባለውረቶች ጋር ያደረገው የድርድር ውጤታማ ሳይሆን መቅረቱን የገንዘብ ሚኒስቴር አስታወቀ። በሚያዝያ 28 እና ግንቦት 19 መካከል የተካሄደው ድርድር የተፋረሰው የገንዘብ ሚኒስቴር የቦንድ ባለቤቶችን ለሚወክል ጊዜያዊ ኮሚቴ አከፋፈሉን በተመለከተ ያቀረበው ምክረ ሐሳብ ተቀባይነት ሳያገኝ በመቅረቱ ነው። መንግስት የ1 ቢሊዮን ዶላር እዳውን አከፋፈል በተመለከተ ከቦንድ ባለቤቶች ጋር ከዚህ ቀደም በመርህ ደረጃ ከስምምነት ደርሶ የነበረ ቢሆንም በኢትዮጵያ ኦፊሲያል አበዳሪዎች ኮሚቴ ተቀባይነት ሳያገኝ ቀርቷል። ባለፉት ቀናት የግል አበዳሪዎችን ለሚወክለው ኮሚቴ የቀረበው ምክረ ሐሳብ ቻይናና ፈረንሳይ በተባባሪ ሊቀመንበርነት በሚመሩ ኮሚቴ ጸድቆ እንደነበር የገንዘብ ሚኒስቴር አስታውቋል። ይሁንና የአከፋፈል ምክረ ሐሳቡን የግል አበዳሪዎችን የሚወክለው ጊዜያዊ ኮሚቴ ባለመቀበሉ ውድቅ ሆኗል። በውሳኔው ማዘኑን የገለጸው ገንዘብ ሚኒስቴር ገበያ መር መፍትሄ ለማፈላለግ አሁንም ቁርጠኛ እንደሆነ አስታውቋል። ኢትዮጵያ ለቦንድ ባለቤቶች ስትፈጽም የቆየችውን ወለድ በታህሳስ 2016 ስታቆም ዕዳ መክፈል ከተሳናቸው ሀገራት ጎራ ተመድባ ነበር። አገሪቱ ኃይለማርያም ደሳለኝ ጠቅላይ ሚኒስትር ሳሉ በ2007 ቦንድ በመሸጥ 1 ቢሊዮን ዶላር የተበደረችው ኢንዱስትሪ ፓርኮችን ለማስፋፋት ነበር። ይህ ዶች ቨለ ነው። ኬንያ ለኢቦላ ለተጋለጡ አሜሪካውያን በግዛቷ የለይቶ ማቆያ ለመክፈት መስማማቷን ሁለት የዩናይትድ ስቴትስ ባለስልጣናት አስታወቁ። ለይቶ ማቆያው በማዕከላዊ ኬንያ በሚገኘው ላይኪፒያ የአየር ኃይል የጦር ሰፈር ውስጥ እንደሚከፈት ባለስልጣናቱ ለሬውተርስ ተናግረዋል። የኬንያ ውጭ ጉዳይ መስሪያ ቤትና የጤና ሚኒስቴር እስካሁን ጉዳዩን በይፋ አላረጋገጡም። በለይቶ ማቆያው የሚሰሩ ባለሙያዎች የአሜሪካ መንግስት አንድ አካል የሆነው የህዝብ ጤና አገልግሎት መስሪያ ቤት ባልደረቦች ይሆናሉ። ኬንያ ለይቶ ማቆያው ለአሜሪካውያን ብቻ ሳይሆን ለሁሉም አገራት ዜጎች ክፍት ሊሆን እንደሚገባ ግፊት ስታደርግ መቆየቷን ሬውተርስ ዘግቧል። ይሁንና አሜሪካ የኬንያን ግፊት ስለመቀበሏ የታወቀ ነገር የለም። አሜሪካ ለኢቦላ የተጋለጡ የህክምና ባለሙያዎችና ዜጎችን ለህክምናና ለክትትል ወደ ጀርመንና ቼክ ሪፐብሊክ ልካለች። በተያዘ ዜና የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ወረርሽኙ ወደ በረታባት ዴሞክራቲክ ሪፐብሊክ ኮንጎ ዛሬ ሐሙስ አቅንተዋል። በአገሪቱ በኢቦላ ተይዘዋል ተብለው የሚጠረጠሩ ታማሚዎች ቁጥር 1077 ደርሷል። ይህ በታሪክ ከተመዘገቡት የኢቦላ ወረርሽኞች በብዛት ሶስተኛው ነው። የአገሪቱ ባለስልጣናት እስካሁን 121 ሰዎች በኢቦላ መያዛቸውን በቤተ ሙከራ በተደረገ ምርመራ አረጋግጠዋል። ሌሎች 238 ሰዎች በኢቦላ ህይወታቸው እንዳለፈ ይጠረጠራል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ይቺ ሀገር 16 ጊዜ ኢቦላን አሸንፋለች፣ 17ኛውም የተለየ አይሆንም ሲሉ ወረርሽኙ በቁጥጥር ስር እንደሚውል እምነታቸውን ገልጸዋል። ይሁንና አሁኑኑ በቅንጅት እርምጃ መውሰድ እንደሚያስፈልግ ጥሪ አቅርበዋል። የቀጠናው ሀገራት ወረርሽኙን ለመቆጣጠር እየተጣደፉ ናቸው። 7 ሰዎች በኢቦላ መያዛቸውን ያረጋገጠችው ዩጋንዳ ከዴሞክራቲክ ሪፐብሊክ ኮንጎ የሚያዋስናት ድንበር ትላንት ረቡዕ ዘግታለች። ዩናይትድ ስቴትስ እና እስራኤል ኢራንን ማናጋት ይፈልጉ እንደነበር የአገሪቱ መንፈሳዊ መሪ አያቶላ ሙሽታባ ሐሚኒ ገለጹ። ሙሽታባ ሐሚኒ የአገሪቱ መንግስት በሚቆጣጠረው የቴሌቪዥን ጣቢያ በኩል ባስተላለፉት መልእክት በጦርነት ኢኮኖሚያዊ ጫናና የፕሮፓጋንዳ ዘመቻ በኋላ የጠላት እቅድ ለወታደራዊ ሽንፈታቸው ማካካሻ ኢራንን በመከፋፈልና በመበታተን ማንበርከክ ነበር ብለዋል። ሙሽታባ ሐሚኒ የኢራን ከፍተኛው የመሪነት ስልጣን የተረከቡት አባታቸው አሊ ሐሚኒ እስራኤልና ዩናይትድ ስቴትስ በኢራን ላይ ጦርነት በጀመሩ የመጀመሪያው ቀን ከተገደሉ በኋላ ነበር። የ56 ዓመቱ መንፈሳዊ መሪ ስልጣኑን ከተረከቡ ወዲህ ባለፉት 2 ወራት በአደባባይ ታይተው አያውቁም። ዩናይትድ ስቴትስ በደቡባዊ ኢራን የባህር ዳርቻ በሚገኙ ኢላማዎች ላይ በሶስት ቀናት ለሁለተኛ ጊዜ ድብደባ ፈጽማለች። አሜሪካ 4 የኢራን ድሮኖችን መታ የጣለችባቸውና በባንድር አባስ የሚገኝ የእዝ ማዕከል የደበደበችባቸው ጥቃቶች ራስን ለመከላከል እንደሆነ አስታውቃለች። ኢራን በበኩሏ በኩዌት በሚገኝ የአሜሪካ የጦር ሰፈር ላይ ጥቃት ፈጽማለች። ሁለቱም አገሮች ካለፈው ሚያዝያ ጀምሮ ተግባራዊ እየተደረገ የሚገኘውን የተኩስ አቁም በመጣስ እየተካሰሱ ናቸው። ከዚህ በተጨማሪ በሆርሙዝ ባህረ ሰላጤ ለመቅዘፍ በሞከሩ 4 መርከቦች ላይ ኢራን የማስጠንቀቂያ ተኩስ እንደተኮሰች አስታውቃለች። ከ4ቱ መካከል አንዱ የአሜሪካ ዕቃ ጫኝ መርከብ ነበር ተብሏል። የእስራኤል ጦር ዛሬ ሐሙስ በሊባኖስ ዋና ከተማ ቤይሩት የአየር ድብደባ መፈጸሙን አስታወቀ። የሊባኖስ ጦር የመረጃ ምንጮች ጥቃቱ በከተማዋ ደቡባዊ ክፍል በሚገኝ የመኖሪያ ሕንፃ ላይ ያነጣጠረ እንደሆነ መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። የጦሩ የአየር ድብደባ የተጠናከረው ሊባኖስና እስራኤል ነገ አርብ ፔንታጎን ተብሎ በሚጠራው የአሜሪካ መከላከያ መስሪያ ቤት በወታደራዊ ልዑካኖቻቸው በኩል ይነጋገራሉ ተብሎ በሚጠበቅበት ወቅት ነው። 3 ሕፃናትን ጨምሮ ቢያንስ 14 ሰዎች ዛሬ ጠዋት በተፈጸመው የአየር ድብደባ መገደላቸውን የሊባኖስ ባለስልጣናት አስታውቀዋል። የእስራኤል ጦር ጥቃቱ በማን ላይ እንዳነጣጠረ ያለው ነገር ባይኖርም የአየር ድብደባው ትክክለኛ ኢላማውን እንደመታ ገልጿል። ባለፈው ሚያዝያ እስራኤልና ሂዝቦላ ያልተከበረ የተኩስ አቁም ላይ ከደረሱ ወዲህ ደቡባዊ ቤይሩት ሲደበደብ የአሁኑ ለሁለተኛ ጊዜ ነው። ሂዝቦላ ዛሬ ሐሙስ በሮኬቶችና ድሮኖች በደቡባዊ ሊባኖስ በሚገኙ የእስራኤል ወታደሮች ላይ በርካታ ጥቃቶች እንደፈጸመ አስታውቋል። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ በሚጀመረው የጥሞና ወቅት ፕሮጀክት ማስጀመርና ማስመረቅ ከለከለ። ክልከላው የምርጫውን ተአማኒነት ለማረጋገጥ ያግዛል በተባለው የጥሞና ጊዜ ከማይደረጉ እንቅስቃሴዎች ውስጥ የተካተተ ነው። ከኢትዮጵያ መንግስት የሚዋጋው የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪዎች ዝግ መደረጋቸውን አስታወቀ። የኢትዮጵያ መንግስት አገሪቱ 1 ቢሊዮን ዶላር የተበደረችበት ቦንድ ባለቤት ከሆኑ ከተወሰኑ ባለሮቶች ጋር ያደረገው ውይይት ውጤታማ ሳይሆን መቅረቱን የገንዘብ ሚኒስቴር አስታወቀ። ኬንያ ለኢቦላ ለተጋለጡ አሜሪካውያን በግዛቷ የለይቶ ማቆያ ለመክፈት መስማማቷን ሁለት የአሜሪካ ባለስልጣናት አስታወቁ። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ወረርሽኙ ወደ በረታባት ዴሞክራቲክ ሪፐብሊክ ኮንጎ ዛሬ ሐሙስ አቀንተዋል። ዜናው በዚያው አበቃ። ጤና ይስጥልኝ።